ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። የማክሰኞ ነሐሴ 29 2010 ዓ.ም ምሽት ፕሮግራምን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በምሽቱ ፕሮግራማችን በቁጥጥር ስር ስለዋሉት 9 የአየር ትራፊክ ተቆጣጣሪ ባለሙያዎች፣
ከብሔራዊ ደህንነት እና ከብሔራዊ ጥቅም ጋር ተያያዥነት ያላቸውን እንደዚህ አይነት ስራዎች ሲሆኑ መስሪያ ቤቱ ፈቅዶ ተቺ አዘጋጅቶ ወዘተ ከሆነ በኋላ መልቀቅ ይችላል እንጂ የስራ ማቆም አድማ ማድረግ አይችልም።
የፌዴራል ፖሊስ ኮሚሽነር አቶ ዘይኑ ጀማል ናቸው፣ ይዘናቸዋል። የሲቪል አቪዬሽን ባለስልጣንም ተጠይቀዋል።
የሚሰሩት ስራ እጅግ በእኔ እምነት ትክክል ያልሆነ የሚያስጠይቅም ነው። ከዚህ አኳያ እኛም ለሚመለከተው አካል ይሄ ነገር ትክክል አለመሆኑ ተደጋጋሚ አቤት እያለንም እንግዲህ ከዛ አኳያ የሚመለከተው አካል በቁጥጥር ስር አውሏቸው ሊሆን ይችላል።
የባለስልጣኑ ዳይሬክተር ጀነራል ኮሎኔል ወሰንለህ ሁነኛው ናቸው። ማብራሪያ ጠይቀናቸዋል፣ ይዘናቸው እንመለሳለን። በሊቢያ የእርስ በርስ ጦርነት እየተባባሰ በመምጣቱ ምክንያት ያለ ጠባቂ በመተዋቸው ግንብ ንደው ከመጠለያው ማምለጣቸውን በእስር ላይ የነበሩ ስደተኞች ለቪኦኤ ተናግረዋል።
አምልጠን ይወጣሉ። ብዙዎች ጓደኞቻችንም የተለያየ ቦታ ተበታት ነው፣ አድራሻቸው አይታወቅም። እኛ አሁን ያለነው መዲና ገዲማ የምትባል ቦታ ነው ያለነው።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎች በድጋሚ ተመልሼ መጥቻለሁ። ከምዕራብ ጉጂ ዞን ተፈናቅለው የሚገኙ 27 የቡና አቅራቢ ባለሀብቶች ለወደመ ንብረታቸው የፌዴራሉ መንግስት ወደ 150 ሚሊዮን ብር የሚጠጋ ካሳ እንዲከፍላቸው ጠየቁ። በመጪው የምርት ዘመን ስራቸውን ለመጀመር እንዲችሉ አስቸኳይ እርምጃ እንዲወስድም ተማጽነዋል። በየጊዜው ለሚከሰተው ግጭት ዘላቂ መፍትሄ እንዲሰጠውም ጥሪ አቅርበዋል። አድማጮች፣ የዚህን ዜና ዝርዝር በዌብሳይታችን ላይ ታገኙታላችሁ። የሶሪያ የኢድሊብ ክልልን የማስመለስ እቅድ ሩሲያ ደገፈች። ሶሪያ በአማጽያን ቁጥጥር ስር ያለውን የኢድሊብ ክልልን ለማስመለስ ማቀዷን ሩሲያ ዛሬ ድጋፏን ገልጻለታለች። ኢራንም ትላንት የድጋፍ ድምፅ አሰምታ ነበር። የመጨረሻው በአማጽያን ቁጥጥር ስር ያለ ክልል ነው ተብሏል። ሶሪያ በአማጽያን ቁጥጥር ስር ያለውን የኢድሊብ ክልል ለማስመለስ ማቀዷን ሩሲያ ገልጻለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አድሊብ የአሸባሪነት ሰፈር ነው፣ የሶሪያው ግጭት የፖለቲካ መፍትሄ እንዳያገኝ እንቅፋት ሆኗል ብለዋል። ብራዚላውያን የሪዮ ዲ ጄኔሮን የባህልና ሳይንሳዊ ቅርሳ ቅርስ ብሔራዊ ቤተ መዘክር ሌሊቱን በእሳት ቃጠሎ በመውደሙ ከፍተኛ ሐዘን ላይ ነው ይላሉ። ሙዚየሙ በሀገሪቱ ካሉት ግዙፍ ታሪካዊ ቅርሳ ቅርስ መኖሪያቸው አንደኛ መሆኑም ይታወቃል። የቃጠሎ ምክንያት ወዲያውኑ ግልጽ አልተደረገም። ብዙዎች ግን መንግስት ለሙዚየሙ ስራ ማስኬጃና እንክብካቤ የሚሆን አስፈላጊ ገንዘብ ሳይመደብ ለአመታት ቆይተዋል ሲሉ ይቶቻቸዋል። የአሜሪካ ድምጽ ዘጋቢ ዚላት ካሆክ ያጠናቀረችውን አጠር ያለ ዘገባ ሰብለሞን ክፍሌ ይዞታል።
ሙዚየሙ ለጎብኚዎች እሁድ ማታ ከተዘጋ በኋላ አደጋ ተከላካዮች እሳቱን ለማጥፋት ሌሊቱን ሙሉ ታግለዋል። የሪዮ ዲ ጄኔሮ ፌዴራል ዩኒቨርሲቲ አካል የሆነው 200 ዓመታት ዕድሜ ያለው ተቋም አንዳንዶቹ በቀድሞው የብራዚል ቅኝ ገዢ በፖርቱጋል መሪዎች በ19ኛው ክፍለ ዘመን የተመለሱትን ጨምሮ በውስጡ 20 ሚሊዮን ልዩ ልዩ ቅርሳ ቅርሶች አሉት። ጃኦ ካርሎስ ናራ የዩኒቨርሲቲው ኃላፊ ያስረዳሉ። በዚህ ተቋም ውስጥ እንዳለ ያለው ታሪካችን ነው። ሳይንሳዊ ታሪካችን፣ በጽሑፍ የሰፈሩ ታሪካችን፣ ከንጉሣውያን ዘመን የወረስናቸው ታሪኮች በሙሉ በዚህ ስፍራ ነው ያሉት። ፈጽሞ መተኪያ የሌለው ሀብት ነው የጠፋው ሲሉ ነው ያስረዱት። የሪዮ ዲ ጄኔሮ ብሔራዊ ሙዚየም በተጨማሪ 12,000 ዓመት ያለውና በአህጉሪቱ በዕድሜው የገዘፈ አጽም መቀመጫ ነው። በሙዚየሙ ውስጥ በ1784 ዓ ም እንደወደቀ የሚነገር የተወርዋሪ ኮከብ ስባሪም ይገኛል። የከተማዋ እሳት አደጋ መከላከያ ኃላፊ ሲናገሩ በእሳት ከጋየው ቤተ መዘክር ሕንፃ ውስጥ የተረፈ ነገር ካለ እንዲያወጡ ባለሙያዎች ተጠርተዋል ብለዋል። ሮቤርቶ ሮባዲ በዚህ ቅርሶችን የማዳን ርብርቦች የሙዚየሙ ሠራተኞች ይሳተፋሉ። ሥራው በጣም ረጅም ጊዜ የሚጠይቅ ይመስለናል። ወደፊትም ታሪካዊ ዋጋቸው እንደ ተጠበቀ ያሉ ቅርሶችን ከአመድ ውስጥ ማውጣት አስቸጋሪ ይሆናል ነው ያሉት። መንግሥት ለሙዚየሙ ደህንነት መጠበቂያ የሚሆነውን አስፈላጊ ገንዘብ ባለመመደቡ ምክንያት የደረሰ አደጋ ነው ሲሉ የተቆጡ ብራዚሊያውያን ትላንት በብዛት ወጥተው የተቃውሞ ሰልፍ አካሂደዋል።
አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዝግጅታችን እናልፋለን። ረዘም ካለ ጊዜ ጀምሮ የደሞዝና የጥቅማ ጥቅም ጥያቄ ሲያነሱ ከነበሩት የኢትዮጵያ የአየር ትራፊክ ተቆጣጣሪዎች መካከል 9ኙ በትላንትናው ምሽት በቁጥጥር ስር መዋላቸው ታውቋል። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ፕሬዚዳንት አቶ ፍጹም ጥላሁን ከዚህ ቀደም ስለ አድማው ለአሜሪካ ድምጽ ሲያብራሩ አድማውን ሰራተኛው ራሱ ካለበት ጫና ተነስቶ የጠራው መሆኑን ለአሜሪካ ድምጽ አብራርተው ነበር።
አንድ የአየር ትራፊክ ተቆጣጣሪ ከመርከብ ካፕቴን ወይንም ከመካከለኛ የአውሮፕላን አብራሪ ደሞዝ እኩል ወይም ተቀራራቢ ሊከፈለው ይገባል ይላል። በዛ ደረጃ እንኳን ባትከፍሉን በዛ ግማሽ እንኳን ልትከፍሉን ይገባል ነው ጥያቄው። ነገሩ ግን አሁን ባለው ሁኔታ ሰራተኛው ጭራሽ አስተዳደራዊ በደልና አስተዳደራዊ ችግሮቻችን ካልተፈቱ በመሰረታዊ ደረጃ ይሄ ጥያቄያችን አይመለስም ነው። ከዚህ በፊትም የዛሬ 2-3 ዓመት እንደዚሁ በዚሁ ኬስ ተነስቶ ነበርና ከሚኒስትር መስሪያ ቤት በተቀመጠ ፍኖተ ካርታ መሰረት መስሪያ ቤት ውስጥ አሉ የተባሉ ችግሮች ሁሉ ተዘርዝረው እንዲፈቱ መመሪያ ተሰጥቶ ነበር። ከዛ ውስጥ ማኔጅመንቱ እንደገና 41 ነጥቦች ላይ ብቻ ነው እንትን የማደርገው ብሎ በዛም ተሰርቶ ነበረ ፍኖተ ካርታው። ያንን መሰረት አድርገው አንዱም ተግባራዊ አልተደረገም። ከ3 ዓመት በኋላ
እነዚህን 9 የአየር ትራፊክ ተቆጣጣሪዎችን መታሰር አስመልክቶ ሰለሞን አባተ የፌዴራል ፖሊስ ኮሚሽነር አቶ ዘይኑ ጀማልን አነጋግሯቸዋል።
ምክንያት አንደኛ ጥያቄ እንዲጠይቁ በአግባቡ ጥያቄያቸው ፌር እንደሆነ በአግባቡ እንዲጠይቁ ኔጎሽት ሲደረጉ ነው የቆዩት ላለፉት
ሲደራደሩና
20 ቀናት እና አድማ ያው እንግዲህ ስራ ማቆም አድማ ነው ያደረጉት። ጥያቄያቸው በአብዛኛው የደሞዝ ጥያቄ አይነት ነገር ነው። ሞር ኦፍ የደሞዝ ጥያቄ ነው እና ስለዚህ ከዚህ ጋር ተያይዞ ስራ እናቆማለን ሲሉ ስራ ማቆም ትክክል አይደለም፣ ማቆም የለባችሁም። አንደኛ ይሄ አንድ አውትሌት ነው፣ የኢትዮጵያ ብቸኛ ፖርት ተደርጎ የሚቆጠር ነገር ስለሆነ መውጫ በር ስለሆነ እና በአየር መንገዱም ላይ የሚደርሰው ጫና ቀላል አይሆንም። ሁለተኛ ለሀገሪቱም ከሀገሪቱም አጠቃላይ ናሽናል ኢንትረስት ጋር ችግር ውስጥ የሚያስገባ ስለሆነ እንደዛ ማድረግ አትችሉም ተብሎ ተነግሯቸዋል። እና ይህንን ዲፋይ አድርገው እነሱ ስራ ማቆም አድማው ጸንተው መጀመሪያ እሺ ብለው ነበረ። ከዛ በኋላ ተመልሰው እንደገና ሞቢላይዝ አድርገው የተወሰኑ ሪንግ ሊደሮቹ ሞቢላይዝ አድርገው ወደ ስራ ማቆም አድማ ተመለሱ ማለት ነው። እሱ ብቻ ሳይሆን ለተለያዩ ኢንተርናሽናል ኦርጋናይዜሽኖች የኢትዮጵያ አየር መንገድም ሆነ አጠቃላይ የኢትዮጵያ የአየር ትራንስፖርትን ኢሜጅ ትንሽ የሚያበላሽ ነገር ልከዋል
ለዓለም አቀፍ ተቋማት።
አዎ፣ ለዓለም አቀፍ ተቋማት፣ ለተለያዩ ድርጅቶች። አዎ። እና ይሄ ደግሞ ፒውርሊ አጌንስት ከናሽናል ኢንትረስት ከናሽናል ሴኩሪቲ
ከሀገሪቱ ደህንነትና ጥቅም አኳያ ነው የሚሉኝ።
አዎ። እና በዛ ሴንስ ተገቢ ያልሆነ ነገር ነው። በሀገር በህዝብ ጥቅም ላይ በሀገር ጥቅም ላይ ያነጣጠረ ነገር እንደዚህ አይነት ቻጥር መፈጸም ትክክል አይደለም ነው። ይሄ ደግሞ ወንጀል ነው ተብሎ በተደጋጋሚ ጊዜ ተነግሯቸዋል። በጣም ኔጎሽት ተደርገዋል። በጣም በጣም ብዙ ጊዜ ድርድር ተደርጓል። ብዙ ጊዜ ጥያቄያችሁ አግባብ አይደለም ያላቸው ሰው ማንም ሰው የለም። ሊታወቅ የሚገባው ይሄ ነው። ስለዚህ ይሄን አልፈው እንደገና እንደዚህ አይነት መልእክቶችን ሰው ማስተላለፋቸው ደግሞ ሌላ ወንጀል ነው።
ኮሚሽነር፣ ለመሆኑ
ያስጠይቃቸዋል።
ለመሆኑ በኢትዮጵያ ሕግ እርስዎ የኢትዮጵያ ፖሊስ ኮሚሽነር ኖት፣ የሕግ አስከባሪው አካል መሪ ኖት እርስዎ፣ ስራዬን አቁሜያለሁ ማለት ወይም ስራዬን በፈቃዴ ለቅቄያለሁ ማለት ወይም በአጠቃላይም አድማ መምታትም ቢሆን መብቶችን ጠይቆ ወንጀል ነው እንዴ? በእርግጥ ያስጠይቃል፣ ያሳስራል፣
ያስጠይቃል። ምንድን ነው መሰለህ፣ የሰራተኛ ማህበር አባል የሆኑ መስሪያ ቤቶች አሉ። እነዛ ጋር አድማ ማድረግ ይቻላል። ከአሰሪና ሰራተኛ እንትን ጋር ኔጎሽት ማድረግ ይቻላል። እንደዚህ አይነት እንትኖች አሉ። ስራ ማቆም አድማ ማድረግ ይቻላል። ግን የሲቪል ሰርቪስ ህግ፣ የሲቪል ሰርቪስ ሰራተኛ ከሆኑ ግን፣ የመንግስት ሰራተኞች ከሆኑ ግን ስራ ማቆም አድማ አይቻልም። ስራ ማቆም መልቀቅ ይቻላል። ስትለቅም ለተወሰነ ጊዜ አሁን በተለይ በጣም ሴንሲቲቭ ከብሔራዊ ደህንነት እና ከብሔራዊ ጥቅም ጋር ተያያዥነት ያላቸው እንደዚህ አይነት ስራዎች ሲሆኑ መስሪያ ቤቱ ፈቅዶ ተኪ አዘጋጅቶ ወዘተ ከሆነ በኋላ መልቀቅ ይችላል እንጂ የስራ ማቆም አድማ ማድረግ አይችልም።
የመብት ጥያቄ ገደብ አለው ማለት ነው። በመንግስት ሰራተኛ ወይም ደግሞ በቀጥታ በሲቪል ሰርቪስ ውስጥ ያልታቀፈ ሰራተኛ ተብሎ ተከፋፍሎ ነው ማለት ነው የሚታየው። ከህግ አንጻር
የተከፋፈለ ነው። ምክንያቱም የመንግስት ስራ የህዝብ አገልግሎት ነው። የነፍስ ጥያቄ አይደለም። የነፍስ ጉዳይ አይደለም። የነፍስ ጉዳይ የሚሆነው ምንድን ነው መሰለ፣ አንደኛ ስትገባን ይሄንን ግዴታ እንትን ብለህ ነው የምትገባው እና ስትወጣም ይሄን ግዴታ አሟልቼ ነው ሪኳርመንቶችን አሟልቼ ነው የምወጣው ብለህ አዚህ መንገድ ነው የምትገባው። ስለዚህ ይሄ ምንም የህግ መሳለፍ ያለው ነገር አይደለም። የህዝብ አገልግሎት ስለሆነ የህዝብ አገልግሎት ደግሞ ስራት ሊያደርግ በሚችል መልኩ አድማ ሁሉም ተነስቶ አድማ የሚያደርግ ከሆነ የህዝብ አገልግሎት ከተቋረጠ የህዝብ ጥቅም ይጓደላል ማለት ነው። የህዝብ ጥቅም ከተጓደለ ማለት ደግሞ የሀገር ጥቅም ነካ ማለት ነው። ስለዚህ ከብሔራዊ ጥቅም ጋር፣ ከናሽናል ኢንትረስት ጋር፣ ከናሽናል ሴኪሪቲ ጋር፣ ከብሔራዊ ደህንነት ጋር፣ ከብሔራዊ ጥቅም ጋር የተያያዙ ጉዳዮች ስለሆኑ እነዚህ ጉዳዮች በምንም መልኩ ከህግ እንትን ከመብት ጋር ተያያዥነት ያላቸው አይደሉም።
ይሄ ማለት ኮሚሽነር ዘይኑ አድማ የሚመቱ ሰራተኞች ምናልባት በሌሎች የስራ ደንቦች የታቀፉ ይሁኑ አይሁኑ ከጊዜ ጋር የሚጠራ ይሆናል። አድማ የሚመቱ ሰራተኞችን ወይም መሪዎቻቸውን ፖሊስ በማሰር ይቀጥላል ነው እያሉኝ ያሉት ኮሚሽነር?
አላልኩም። አድማ የሚመቱ ሰራተኞች ከብሔራዊ ጥቅምና ከብሔራዊ ደህንነት ጋር ተያያዥነት ያላቸው ጉዳዮች ወይም ደግሞ ሻጥሮች አላቸው ተብለው በሀገር ደህንነት ላይ በሀገር ጥቅም ላይ ሻጥር ተፈጽሟል ተብሎ የሚታመን ከሆነ ይታሰራል ማለት ሰው። ይሄ የሚቀጥል ነው የሚሆነው። ስለም
የኢትዮጵያ አየር ትራፊክ ተቆጣጣሪ ባለሙያዎች አሁን በቁጥጥር ስር የዋሉትም የተወሰኑት ናቸው ከመሃላቸው ለኢትዮጵያ ሲቪል አቪዬሽን ባለስልጣን ጥያቄዎቻቸውን አቅርበው ይሄ ጥያቄያችን መልስ ካልተሰጠው በአንድ ወር ጊዜ ውስጥ መልስ ካላገኘን ከዚህ ቀን ጀምሮ ስራ ለማቆም እንገደዳለን ብለው የአንድ ወር ማስጠንቀቂያ ሰጥተዋል። ይሄ ሁኔታ ቅድሚያ ማስጠንቀቂያ እንደ መስጠት አይቆጠርም? ቅድም እርስዎ በገለጹት መሰረት
አይቆጠርም። በአድማ መልክ አይሆንም። ምክንያቱም ይሄ እንደነገርኩ ሴንስቲቭ የሆነ በጣም ሴንስቲቭ የሆነ የስራ ቦታ ነው። በአድማ መልክ ተገቢ አይደለም። እንደዚህ አይነት ቦታዎች በአድማ መልክ አፕሮች መደረግ የለባቸውም። ከብሔራዊ ደህንነትና ከብሔራዊ ጥቅም ጋር ትስስር ያላቸው ቦታዎች አድማ ተገቢ አይደለም። ጥያቄው ሊቀርብ ይችላል። ሁሉንም ግን በአድማ መልክ መደረግ የለበትም ነው።
የአስተዳደር በደሎች ኖረው መልስ በጊዜ የማይሰጣቸው ከሆነ ሰራተኞችና ወደ እንደዚህ አይነት እርምጃ ለመሄድ የሚገደዱ ከሆነ ምንድን ነው የሚደረገው?
የአስተዳደር በደሎች አሉ የሉም የሚለው ነገር ገና መጣራት ያለበት ነገር ነው። ሰለሞን፣ ምላሽ አልተሰጣቸውም ተሰጣቸውም የሚለው ነገር ብታጣሩ ጥሩ ነው። እናንተ እኔ
እየሰራን ነው። እኛማ በያቅናቸው ልክ ነው።
ምላሽ ያገኙ ጥያቄዎች አሉ። ግን የእነሱ ዴማንድና ምላሹ ላይጣጣም ይችላል። አሁን ለምሳሌ ደሞዝ 1000% እንዲጨመርልን ብሎ ነው ጥያቄ ያቀረቡ። እኔ በእርግጥ የአስተዳደሩን ወክዬ መናገር ባልችልም ማለት ነው። ግን 1000% በአንድ ጊዜ መጨመር መስሪያ ቤቱ ላይፈቅድ ይችላል። እና እንደዚህ አይነት የኔጎሽሽን እንትኖች አሉ። ስለዚህ ኔጎሽት አድርገው አንተብል በሆነ መልኩ አግባብ ባለው መልኩ ለመፍታት አስተዳደሩ ዝግጁ ነው። ዝግጁነቱ እንዴት ነው ያየ ነው? እኛም በተሳተፍንበት መልኩ ውይይት ተደርጓል። እነሱም ይህን አድማ ማድረጋችሁ ትክክል አይደለም አይደላችሁም ተብለው ተነግሯቸው አዎ ጥፋተኛ ነን ትክክል አይደለንም ብለዋል። ስለዚህ ይሄ በሆነበት እና ስምምነት ተደርሶ ካበቃ በኋላ የተወሰኑ ሪንግ ሊደሮች እንደገና ጉዳዩ አነሳስ ስራ ማቆም አድማው እንደገና እንዲቀጥል አደረጉ። እሱ ብቻ አይደለም፣ ለኢንተርናሽናል ኦርጋናይዜሽኖች እንዳልኩ የተለያዩ መልእክቶች አየር መንገዱም የአጠቃላይ የኤርፖርት እንትኑን የኢትዮጵያ አየር መንገድ ስምና ገጽታ የሚያበላሽ መልእክት አሰራጭተዋል። ስለዚህ ጉዳዩ ከደሞዝና ከሌላ የመልካም አስተዳደር ጥያቄ ባለፈ መልኩ ሻጥር ያለበት እንደሆነ ነው ለማወቅ የተቻለ ማለት። ስለዚህ ይሄ ጉዳይ በህግ
መጣራት አለበት። በህግ ለማጣራት ደግሞ በቁጥር ስር መዋል አለባቸው። ጉዳዩ አንቀሳቅሰዋል፣ ይመለከታቸዋል ተብለው የታመነባቸው ሰዎች ተነጥለው በህግ ቁጥር ስር ውለው ጉዳያቸው በህግ መታየት መቻል አለበት። ስለዚህ ይሄ ነው የተደረገው።
በሌላ በኩል የሲቪል አቪዬሽን ባለስልጣን ዳይሬክተር ጀኔራል ኮሎኔል ወሰንየለህንም ጠይቋል።
እንዲመለሱ የተለያየ ጥረት ተደርጓል። ሲመለሱ ያው በግልጽ እንደሚታወቀው አንድ ወደባችንን ነው ዘግተው የሄዱት። ስለዚህ ይቅርታ ብለው መንግስትና ህዝብን ይቅርታ ብለው እንዲመለሱ ብዙ ጥረት ቢደረግም አብዛኛው ሰራተኛ ይሄንን አድርጎ የተሰራው ስራ ትክክል አለመሆኑም ቢያምንም፣ ጥቂት ሰዎች ግን አንደኛ ሰራተኛው ወደ ስራው ይቅርታ ብሎ እንዳይመለስ በጣም ግፊት እንደሚያደርጉ እናውቅ ነበረ። ሁለተኛ እንደሚታየው በተለያዩ ሚዲያዎች የተለያየ ዘዴ በመጠቀም የኢትዮጵያ አየር ክልል አደጋ ላይ እንደሆነ በተለያየ ቦታ ህዝብ እንዲያውቀው ዓለም እንዲያውቀው ይገፋሉ። ይሄ በቀጥታ የሀገሪቷን የአየር ክልል አደጋ ነው ብሎ ዘመቻ ማድረግ እጅግ በጣም ያሳፍር፣ እጅግ በጣም ትክክል ያልሆነ ስራ ነው። ምክንያቱም ጥያቄ የደሞዝ ጥያቄ ከሆነ ጥያቄው ሌሎች ጥቅማ ጥቅም ከሆነ ከዚህ ጋር የሚገናኝ ነገር የለም። ምክንያቱም ወደ ስራ ገብተው የአየር ክልሉ እንዳይዘጋ ያደረጉትን ሰዎች በጣም በጣም ሞራል በሚነካ መልኩ የማቅረብ ሁኔታም አለ። ስለዚህ እነዚህ ተወሰኑ ጥቂት ሰዎች በቁጥር በጣም ጥቂት ናቸው፣ ከአጠቃላዩ ስናየው የሚሰሩት ስራ እጅግ በእኔ እምነት ትክክል ያልሆነ የሚያስጠይቅም ነው። ከዚህ አኳያ እኛም ለሚመለከተው አካል ይሄ ነገር ትክክል አለመሆኑ ተደጋጋሚ አቤት እያለንም እንግዲህ ከዛ አኳያ የሚመለከተው አካል በቁጥጥር ስር አውሏቸው ሊሆን ይችላል።
ኮሎኔል ወሰን የለህ፣ እርስዎ የመስሪያ ቤቱ ኃላፊ ኖት፣ ዳይሬክተር ጀኔራል ኖት፣ የኢትዮጵያ ሲቪል አቪዬሽን ባለስልጣን እና እነዚህን ሰዎች ማን እንዳሳሰራቸው አያውቁም ማለት ነው እርስዎ?
ኖ እኛ እኮ አቤት ብለናል አልኩ። እኛ ለሚመለከተው እኛ መቼም እንደ ሲቪል አቪዬሽን ባለስልጣን እኛ ማሰር አንችልም፣ ግን ወንጀል እየሰሩ መሆኑን ከህግ ውጭ እየተሰራ መሆኑን ለየሚመለከተው አካል አቤት ብለናል። እንግዲህ የቁጥጥር ስር ያሉት ከዚህ አኳያ ነው ማለት ነው።
የህግ አካላትንም ጨምሮ ፖሊስና የመሳሰሉትን ጨምሮ ነው አቤት ብለናል የሚሉኝ?
ወደ ፖሊስም ወደ ሁሉም አቤት ብለናል። ምክንያቱም አንድ ሳምንት ሙሉ አንደኛ የትም ሀገር አየር ክልልን ዘግቶ ቁጭ ማለት እኔ ትክክልም መስሎ አይሰማኝም፣ ትክክል አይደለም።
እሱ አንድ ነገር ነው አሁን እየነገሩኝ ያሉት ነገር። ነገር ግን የኢትዮጵያ ሲቪል አቪዬሽን ባለስልጣን በህግ ክፍሉ ወይም በነገረ ፈጅም ይሁን በማንም ያስገባው ይፋ ጥያቄ አለ እነዚህ ሰዎች በቁጥጥር ስር እንዲውሉለት?
የይፋ ጥያቄ ሳይሆን በየቦታው የሀገሪቷን ኢሜጅ የሀገሪቷን የአየር ትራንስፖርት የሚጎዳ ተግባር እየፈጸሙ መሆኑን ከኛ በላይ ላሉ አካሎች ለሌሎችም የሚመለከታቸዋል ብለን የምናስባቸው አካሎች አቤት ብለናል።
ምን እንዲያደርጉላችሁ ነው አቤት ያላችሁት ኮሎኔል?
አንደኛ በተለያዩ አካሎች መሰለም በአቪዬሽን ኢንዱስትሪው ላይ ለተለያዩ የአቪዬሽን ኢንዱስትሪ አካሎች ማህበራት ትክክል ያልሆነ ነገር ተላልፏል። ለምሳሌ ያህል የኢትዮጵያ ኤርስፔስ በአደጋ ላይ ነው የሚል ኢትዮጵያ ሲቪል አቪዬሽን የሚሰጡ መግለጫዎች የሐሰት ናቸው የሚል ለየቦታው ልከዋል። በየተለያዩ ሚዲያ ላይ አይተነዋል። አንደኛ እኛ ውሸት ነገር ምንም አልተናገርንም። አየር ክልሉ ላይ የደረሰ ችግርም አልነበረም። የኢትዮጵያ አየር መንገድም ምንም የገጠመው ሌሎችም በኢትዮጵያ አየር ክልል አቋርጦ የሚያርፉም ሆነ ኢትዮጵያ ውስጥ የሚያርፉ የሌሎች ኦፕሬተሮች ወይም አየር መንገዶች የደረሰባቸው ምንም ነገር የለም። ነገር ግን ልክ ከፍተኛ ችግር እንደተፈጠረ አድርጎ እዛ ላይ ማቅረቡ በራሱ እኔ ከፍተኛ ወንጀል ነው ብዬ ነው የማስበው። ምክንያቱም ባልተረጋገጠ ነገር የአየር ትራንስፖርት ተጠቃሚው ማደናገር ነው። ይሄ በተዘዋዋሪም የሆነ በቀጥታ የሀገሪቷን አየር ትራንስፖርት ይጎዳል። ይሄ ወንጀል ነው።
ለመሆኑ በኢትዮጵያ ሲቪል አቪዬሽን ባለስልጣን አሰራርም ይሁን በኢትዮጵያ የሲቪል ሰርቪስ አሰራር ውስጥ ስራዬን አቁም ያለሁ ማለት ወይም ስራዬን በፍቃዴ ለቅቅ ያለሁ ማለት ጥፋት ነው እንዴ ኮሎኔል?
እኔ እስከሚገባኝ ነው አንድ ሰው ስራዬን ለቅቅ ያለሁ ማለት ይችላል። ግን ሁሉም ስራ እንዲለቅ ማስተባበርና በአንድ ጊዜ ሰዎች ስራቸውን አቁመው ህዝቡ እንዲጎዳ ማድረግ እኔ ተገቢም ትክክል አይመስለኝም።
ይሄ ግን
ስራ ማቆም ማንም ሰው እንደ ግሉ ይችላል። በማስተባበር ግን ሌሎች ለምሳሌ ያህል ወደ ስራችን እንመለስ ሲሉ በማስፈራራት ከተመለሳችሁ አንደኛ ከሶሻል እንትናችሁ እናገላችኋለን፣ ሁለተኛ ሌላም ጉዳት እናደርሰባችኋለን ብሎ ሰው ማስተባበር የሚቻል አይመስለኝም፣ አግባብም አይደለም።
ኮሎኔል፣ አሁን ይሄ የሚሰጡኝ እንግዲህ የእርስዎን የግልዎን ግምገማ ነው። ከዛ በተረፈ ግን በሕግ ሰነዶችም ላይ ይሁን በህብረት ስምምነት ደረጃም ይሁን የህብረት ስምምነት ካለ እና ሌሎችም በጽሑፍ የሰፈሩና ይሄንን ማስተባበር የሚባለውን ነገር ጨምሮ ጥፋት ሊያደርጉ የሚችሉ ወይም በጥፋትነት ሊያሳዩ በወንጀልነት ሊያሳዩ የሚችሉ ሰነዶች ወይም አሰራሮች አሉ? እርሱ የሚያውቋቸው ኮሎኔል
አንድ በቀላሉ ለመናገር የሲቪል ሰርቫንቱ አዋጅ ወይም የሲቪል ሰርቪሱ አዋጅ የከባድ ጥፋት ከሚላቸው አንዱ ሌሎች ስራ እንዳይሰሩ ማወቅ ወይም ሌሎች ሰዎች እንዳይሰሩ ማስተባበር ወይም ማወቅ እንደ ከፍተኛ ወንጀል ወይም ጥፋት ይቆጠራል ይላል። ይሄ ራሱ አንድ የክስ መነሻ ወይም ወንጀል ነው ማለት ነው።
አድማ መምታት ጥፋት ነው?
በአዋጅ የሲቪል ሰርቪሱ የሚተዳደርበት አዋጅ ማለት ነው።
አድማ መምታት ጥፋት ነው በዛ መሰረት? ወይም አድማ መትቻለሁ?
አድማ የሚል በቀጥታ ሌሎችን ማስተባበርና ስራ እንዳይሰሩ ማወቅ ማስተባበር ስራ እንዳይሰሩ ያውም እንግዲህ እኔ እስከሚገባኝ ድረስ በአሰሪና ሰራተኛ አዋጅ ውስጥ እንደሰማሁት አላነበብኩም በቀጥታ ለህዝብ አገልግሎት ሰጪዎች የስራ ማቆም ማድረግ የተከለከለ ነው የሚል አለ። ስለዚህ አሁን እየተደረገ ያለው ስራ ማቆም ለህዝብ አገልግሎት የሚውል እንደ አቪዬሽን ኢንዱስትሪ አይነቱ ማለትም የአየር ትራንስፖርቱ ሙሉ በሙሉ በአጋጣሚ ሆኖ የኢትዮጵያ አየር ክልል አልተዘጋም እንጂ ቢዘጋ ኖሮ በሀገሪቱ ላይ ሊደርስ የሚችለው ችግር በጣም በጣም ሰፊ እንደሚሆን ምንም አያጠራጥርም። ምክንያቱም ባለፈው ለመግለጽ እንደሞከርኩት አንድ ወደብ ይሄ ነው።
አድማጮች፣ የቃለ ምልልሶቹን ሙሉ ክፍል ከዌብሳይታችን ላይ መከታተል ትችላላችሁ።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shimil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
ወደ ተከታዩ ዘገባችን እናልፋለን። የሊቢያ የእርስ በርስ ጦርነት እየተባባሰ በመምጣቱ ምክንያት ያለ ጠባቂ በመተዋቸው ግንብ ንደው ከመጠለያ እንዳመለጡ በእስር ላይ የነበሩ ስደተኞች ለቪኦኤ ገለጹ። ሽካ በተባለ ስፍራ በሚገኝ መጠለያ ውስጥ ለወራት እነሱ እንደሚሉት በእስር ላይ የነበሩ ኢትዮጵያውያንና ኤርትራውያን እንዲሁም ሌሎች የአፍሪካ ሀገራት ዜጎች በእግራቸው ተጉዘው የደረሱበት ቦታ ከጦርነት የጸዳ እንዳልሆነና በስጋት ውስጥ እንደሚገኙ ተናግረዋል። የኢትዮጵያ መንግስት በፍጥነት ወደ ሀገራቸው እንዲመልሳቸውም ጠይቀዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ስደተኞቹ የሚገኙበትን ሁኔታ መንግስት እንደተረዳና ወደ ሀገራቸው ለመመለስ ከፍተኛ ጥረት እየተደረገ እንደሆነ ገልጸዋል። መስታወት አራጋው ዝርዝሩን ይዛለች።
ሁሉም ስደተኞች በአንድነት ወደ ኢትዮጵያ መልሱን በማለት ሲማጸኑን የሰማችሁት ሺካ በተባለ የስደተኞች መጠለያ አካባቢ በነበረው የእርስ በርስ ጦርነት መፋፋም ምክንያት ሊቢያውያኑ ጠባቂ ወታደሮች ጥለዋቸው እንደሸሹ ሲመለከቱ የመጠለያውን የጀርባ ግንብ የቻሉትን ያህል በማፍረስ ነፍሳቸውን እንዳዳኑ ስደተኞቹ ነግረውናል። 600 ገደማ አፍሪካውያን ስደተኞች ነበርን። ከዛ ውስጥ ግን የተገናኘነው 30 ኢትዮጵያውያን ብቻ ነን በማለት ከስደተኞቹ መካከል አንዱ ሀብታሙ ገልጾልናል።
ሲካ ከሚባል ቦታ ዶክስ ተፈጥሮ አምልጠን ይወጣል። ብዙዎች ጓደኞቻችንም የተለያየ ቦታ ተበታት ነዋል። አድራሻቸው አይታወቅም። እኛ አሁን ያለነው መዲና ገዲማ የምትባል ቦታ ነው ያለነው። ከሊቢያ ካልወጣ አንድ ሰው ሰላማዊ ቦታ ነው ያለው ብሎ መናገር አይችልም። ምክንያቱም ሕግ የሌለበት ሀገር ስለሆነ በማንኛውም ሰዓት መጥተው ቶክስና የተለያየ ነገር የሚፈጥሩበት ቦታ ነው። በመልክ ይለዩናል። በቃ እንዴት ልብል።
ስንት ትሆናላችሁ ያመለጣችሁ?
እኛ አሁን እዚህ ያለነው በቁጥር ወደ 30 አካባቢ እንሆናለን።
ጠባቂ ያልነበረውም ማለት ነው?
ጠባቂ ነበረው። ጠባቂዎችም አምልጠዋል። ጠዋል ወላ አንድ ብቻ ነበር የቀረው ማለት ነው። ሸራ መጣር የሚባል ቦታ ማለት ነው። ጦርነቱ በጣም የባሰ ነው። ተጋነ ወረቀት አይሰጡንም። ዩኤንኤችሲአር መንቀሳቀስ አንችልም። ጠል ወረቀት ከሌለሽ ትደበደብ ያለሽ። የትኛው ነው ህጋዊ የትኛው ነው ፖሊስ? በቃ ማትለይበት ሀገር አለ አይደል? በቃ እንደዚህ አይነት ሁኔታ ውስጥ ነው። ብዙዎች ናቸው ያመለጡት። ብዙዎች በቁጥር እንዲህ ብዬ ማልነገርሽ ማለት ነው። ኢትዮጵያ ቁጥር ነበረን ከተማ ውስጥ የሚኖሩ ማለት ነው። በአንዳንድ ነገር የምናገኛቸው እነሱ ጋር ደውለን እንደዚህ አይነት ቦታ ነው ያለ ነው፣ እንደዚህ አይነት ቦታ ነው ብለውን እዚህ ያለንበት ቦታ የመጣ ነው ማለት ነው።
ለወራት በመጠለያው ስደተኞቹ እንደሚሉት እስር ቤት ውስጥ እንደነበር የሚናገረው ተስፋዬ አሁንም ሸሽተው የሚገኙበት ስፍራ በስጋት የተሞላ እንደሆነ ይናገራል።
15 ቀናችን ነው።
እሺ፣ በምን ተጉዛችሁ ደረሳችሁ እዚህ ጋር?
እኛ በእግር ነው። ከዛ አምልጠን ቀጥታ ከሲጅን አምልጠን ቀጥታ በእግር ነው የመጣ። ጦርነት ነበረ፣ ቶክስ ምናምን ነበረ። ግን የተጠቀምነው በረሃው ነበረ ስንጓዝ የነበረው። ከኛ የነበርንበት እስር ቤቱ ልክ እንደተከበበ ማለት ነው። እኛ ወዲያው ቶሎ ብለን ቶክስ ልጅ ጀምሩ እኛ አመለጥ።
ከስደተኞቹ መካከል አንዱ እጹብ ድንቅ ከመጠለያው የጀርባ ግንብ በኩል ከጥበቃ ሰራተኞቹ ተደብቀው ለመውጫ ቀዳዳ እንዲሆናቸው ለወራት ቀስ በቀስ ሲቆረቁሩ እንደነበር ይናገራል።
ብሎኬት ነው፣ የብሎኬት ነበር። እዛ ደግሞ ብረቶች ምናምን አሉ አይደለ? እና ከአጥር በላይ ደግሞ አራት ድንጋዮች አሉ፣ አጥር ሊሰራበት የተዘጋጀ ማለት ነው። እና በሱ ነው ብሎኬቱን ሸርሽረን የወጣ ነው። ማሳፍ ሰማ በፈረሰ ግንብ በኩል ያመለጣለ የተያዘን ሊኖር ይችላል። በቃ እኛ ማምለጣችንም ብቻ ነው። ከዛ በኋላ ያለውን ነገር ስለ እዛ ነገር የምናውቀው ነገር የለም። ስልክም ማንንም ማግኘት ስለማንችል ማለት ነው።
እንዴት አገኛችሁ ስልክ?
አሁን የምንጠቀምበትን ስልክ ማለት ነው። እዚህ ጓደኞቻችን ነበሩ፣ እነሱን አገኘን ምናምን ተቀበሉን። በቃ ቤተሰብ የሆነች ብር ማስልከን ምናምን ስልክ ይገዛል።
አሁን ያላችሁበት ሁኔታ ምን ይመስላል እና ምንድን ነው የምትጠብቁት?
አዎ ማለት እኛ በቃ የምንፈልገው እና የምንጠብቀው ወደ ሀገራችን መመለስ። ከዚህ በፊት አሁን የነበርንበት ላይ ማለት ሙሉ ሀበሻ ታፍሶ ተወስዷል። የት እንደተወሰዱ ግን አናውቅም። እኛም ነገ አፍሶ ሊወስዱ ይችላል።
ለዩኤንኤችሲአር አሁን ባላችሁበት አካባቢ ማመልከት አትችሉ? እስከ ጊዜው
ዩኤንኤችሲአር ሄደን ነበር ወረቀት ለመቀበል የመንቀሳቀሻ፣ ግን ዝግ ነው። በቃ ጦርነት ስላለ መች እንደሚከፈት ምናምን አልነገሩንም። ሲከፈት ኑናንት በሉ ነው።
ወደ ሀገሬ መመለስ ነው የምፈልገው። ለሀገሬም ስበቃ ስደትን ለሚመኙ ወጣቶች ሁሉ አስከፊነቱን አስተምራለሁ ያለው ቴዲ ኢትዮጵያዊ ስደተኛ ነው።
ስደት የሚባል ነገር እንዳያስቡ፣ እኛም ይኸው ቀምሰናታል። እዚህ በራብ በዱላ በቅጥቀጣ በብር በምን የሚወጣ ነገር አይደለም። እንደዛ ብላችሁ አታስቡ። በል ወላ 300,000 የኢትዮጵያ ብር ከፍለህ አውሮፓ እገባለሁ ብለህ ብታስብ አገባም። እዚህ በጣም አስቸጋሪ ነው። ባህርም ተዘግቷል። እኛም ወደ ሀገራችን እንመለሳለን፣ ለእነሱ ትምህርት እንሆናለን።
ሀገራችን ተመልሰን ሀገራችን ለመለወጥ እና ህይወታችንም ለመለወጥ ቃል እንገባለን እና መንግስታችን በቃ የሚቻለውን ነገር ሁሉ አድርጎ ወደ ሀገራችን መልሰን እንጠይቃለን።
ሊቢያ ውስጥ የሚገኙ ኢትዮጵያውያንን ለመታደግ የኢትዮጵያ መንግስት ምን እንቅስቃሴ እያደረገ እንደሚገኝ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለምን ጠይቀን ነበር።
ሊቢያ ያሉ ወገኖቻችንን ወደ ሀገር ቤት ለመመለስ ከዚህ በፊትም ጥረት ሲደረግ ቆይተዋል። ቁጥራቸው ቀላል የማይባሉ ኢትዮጵያውያን ወደ ሀገራቸውም ማብቃት ተችሏል። ዛሬ ይህንን ስልክ ከመቀበል በፊት ባለኝ መረጃ መሰረት ኢትዮጵያውያን ሊቢያ ውስጥ እንዳሉ ካይሮ የሚገኙ የኢትዮጵያ ኤምባሲ መረጃ ደርሶት የጉዞ ሰነድ አዘጋጅቶ ወደ ሀገራቸው ማምጣት እንዲቻል እዛ ከሚገኙ የከኛ ጋር ግንኙነት ያላቸው በጎ የሚያደርጉ ኢትዮጵያውያን እንዲሁም የዓለም አቀፉ የፍልሰት ድርጅት ጋር ተባብረን ለመስራት ጥረት እያደረግን እንገኛለን። ስለዚህ መጀመሪያው ጉዳይ የሚሆነው ኢትዮጵያውያኑን ቶሎ ለይቶ የጉዞ ሰነድ እንዲደርሳቸው አድርጎ ወደ ሀገር የማምጣት ጉዳይ ነው። የውጭ ጉዳይ ሚኒስቴር ካይሮ በሚገኘው ኤምባሲ አማካኝነት ነው ሊቢያን የሚሸፍነው። የዜጎቻችን ጉዳይ ስለሚያሳስበን ለሀገራቸው እንዲበቁ የሚቻለውን ሁሉ እናደርጋለን። መንግስት በዚህ ላይ እረፍት የሚያደርግ ነው።
እነዚህ ሰዎች ጦርነት ውስጥ ናቸው፣ ቶሎ የማውጣቱ ስራ ይከናወናል ብለው ያስባሉ?
ምንም ጥያቄ የለውም። መስታወት የዜጋ ጉዳይ የመንግስት ኃላፊነት ነው። የዜጎቻችንን ደህንነት የመጠበቅ ጉዳይ የቅድሚያ የሚሰጠው ጉዳይ ነው። ኤምስርን የግዴታው ጉዳይ ነው።
የተባበሩት የስደተኞች መርጃ ድርጅት በድረገጹ ላይ ባስቀመጠው መረጃ መሰረት የመካከለኛው ምስራቅና አፍሪካ ሀገራት ስደተኞች በጠቅላላ 55,088 ስደተኞች ተመዝግበው ይታወቃሉ። ከዚህ ውስጥ ኢትዮጵያውያኑ 1,100 ብቻ ናቸው። አውሮፓ ለመድረስ በህገወጥ አዘዋዋሪዎች እጅ በሊቢያ በረሃዎች በእንግልት ላይ የሚገኙትን ስደተኞች ቁጥር ግን ድርጅቱ በውል አያውቅም።
ታበባ ውባለሜ የታለ?
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያቤሮ ነበረ። ጉዟችሁ የሰመረ ይሁን እያልን በዚህ በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ።
ከማታውቀው አገር የተሸኘች Quanterano da todem fashwa yesada da sabelani le tanashwa Happy day girl beta netka Helmishin gumatekna
ኩን ራዲዮ ሰገሌ አሜሪካቲ